sagantaa afaan Amaaraatti ta'an.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ ውድ አድማጮች። አርብ ታህሳስ 23 2013 ዓመተ ምህረት እንደ አውሮፓውያን አቆጣጠር 2020 ተሰናብቶ 2021 ዓመተ ምህረት የተቀበልንበት ጃንዋሪ ጥር 1 አዲሱን ዓመት እያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ እንላለን። አስተናጋጃችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። ያሉንን ዝግጅቶች ከወዲሁ ላስተዋውቅ። ከአርቲስት ሀጫሉ ሁንዴሳ ግድያ ተከትሎ በኦሮሚያ ክልል የተፈጸመው ድርጊት ሰብአዊነት ላይ የተፈጸመ ወንጀል ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ።
ኮሚሽኑ በምርመራው የሰበሰበው መረጃ ከሰብአዊ መብቶች ድንጋጌ አንጻር በመተንተን የለየናቸው ዋነኛ ግኝቶች በአጭሩ፣ አንደኛ ይህ የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ወይም በእንግሊዘኛው ቋንቋ ክራይምስ አጌንስት ሂዩማኒቲ የሚባለው መሆኑን ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለን ድምጽ ነው የሰማነው። በምሽቱ አብይ ርዕስ ዘገባ ይዘናል። ሌሎችም የሀገር ውስጥና ዓለም አቀፍ ወቅታዊ ዘገባዎችን አካተናል። ከእናንተ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አብራችሁ እንድትቆዩ ከአክብሮት ጋር እንጋብዛለን። አሁን በቀጥታ ወደ ዓለም ዜና እናልፋለን።
ጤና ይስጥልኝ። እንደምናመሻችሁ አድማጮች። ከሰዓቱ የዓለም ዜና ጋር ጽዮን ግርማ ነኝ። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በኦሮሚያ ክልል የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ የምርመራ ውጤቱን ይፋ ሲያደርግ በዚህ አሰቃቂ ባለው ድርጊት በአጠቃላይ የ123 ሰዎች ሕይወት ማለፉንም ገልጿል። ኮሚሽኑ ያሰባሰበውን መረጃ ጠቅሶ ዛሬ አርብ ታህሳስ 23 2013 ዓመተ ምህረት ባወጣው ባለ 59 ገጽ ሪፖርት የአርቲስቱን ሞት ተከትሎ ለሶስት ቀናት በነበሩ የጸጥታ መደፍረሶች በአጠቃላይ 123 ሰዎች መገደላቸውንና ቢያንስ 500 ሰዎች ላይ የአካል ጉዳት መድረሱን አስታውቋል። ከሰኔ እስከ ሐምሌ 2012 ዓመተ ምህረት ባለው ጊዜ ውስጥ በመንግስት የጸጥታ ኃይሎች በተወሰደ እርምጃ 75 ሰዎች መገደላቸውንና ወደ 200 የሚጠጉ ሰዎች በአካላቸው ላይ ጉዳት እንደደረሰባቸውም ገልጿል። ኮሚሽኑ በሰብአዊነት ላይ የተፈጸመ ወንጀል ነው ባለው በዚህ ድርጊት በአብዛኛው በቡድን የተደራጁ ሰዎች ከቦታ ቦታ እየተንቀሳቀሱ በብሔርና በሃይማኖት ተለይተው የተመረጡ ሲቪሎችን ጭካኔ በተሞላበት ሁኔታ ገድለዋል ብለዋል። ጥቃቱ ከተፈጸመባቸው ውስጥ ወደ 30 የሚሆኑት ታርደውና መንገድ ለመንገድ እየተጎተቱ የማሰቃየት ተግባራት ተፈጽሞባቸው የተገደሉ ናቸውም ብሏል። የሰብአዊ መብት ኮሚሽኑ ባጠናቀረው በዚህ ሪፖርት የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተቀሰቀሰው ተቃውሞ መኖሪያ ቤታቸው ውስጥ የተቀመጡ ሰላማዊ ሰዎችን ሳይቀር በማጥቃቱ የተሳተፉ ግለሰቦችና ቡድኖች በጩቤ፣ በድንጋይ፣ በእሳት፣ በኤሌክትሪክ ገመድ፣ በዱላ፣ በዶማ፣ በገጀራና በመጥረቢያ በአጠቃላይ ፍጹም ግፍና ጭካኔ በተሞላበት ሁኔታ ተገድለዋል፣ ተደብድበዋል፣ የአካል ጉዳት ደርሶባቸዋል ብሏል። ከስድስት ሺህ በላይ የሚደርሱ ሰዎች ተፈናቅለዋል። 900 የሚደርሱ የግለሰቦችና የንግድ ድርጅቶች እንዲሁም የመንግስት ንብረት ላይ ከፍተኛ ውድመትና ዘረፋ ተፈጽሟል ብሏል ሪፖርቱ። ጥቃቱ የተሰነዘረውም በአማራ ብሔር ተወላጆችና በኦርቶዶክስ እምነት ተከታዮች ላይ መሆኑ በሪፖርቱ ተጠቅሷል። አድማጮች፣ ይህንን ሪፖርት በተመለከተ የተጠናቀረውን ሰፋ ያለ ዘገባ በአብይ ርዕስ እናስደምጣችኋለን። የተገደሉና የተማረኩ የህወሓት ወታደራዊ መኮንኖችና ባለስልጣናት ስም ዝርዝር ይፋ ሆነ። የሀገር መከላከያ ሰራዊት በቅርቡ በተወሰደ እርምጃ የተገደሉና የተማረኩ የህወሓት ወታደራዊ መኮንኖችና ባለስልጣናትን ስም ዝርዝር ይፋ አድርጓል። የኢትዮጵያ ብሔራዊ ቴሌቪዥን ጣቢያው መከላከያን ጠቅሶ ባስተላለፈው ዜና የማይካድራውን ጭፍጨፋ መርተዋል ብሎ መንግስት የሚጠረጥራቸው ኮሎኔል የማረ ገብረ ሚካኤልን ጨምሮ ቁጥራቸው በርከት ያሉ ወታደራዊ ባለስልጣናት ተገድለዋል ብሏል። የትራንስፖርት የቀድሞ ሚኒስትር ዴታ ሙሉ ገብረ እግዚአብሔር ደግሞ እጅ ከሰጡት ውስጥ ይገኛሉ ተብሏል። እጃቸውን ለመስጠት ፈቃደኛ ባለመሆናቸው መገደላቸው ከተነገረላቸው መካከል ኮሎኔል አለም ገብረ መህድን፣ ኮሎኔል ቢኒያም ገብረ መህድን፣ ኮሎኔል አምባዬ፣ ኮሎኔል ማሾ፣ ኮሎኔል ይርጋ ስዩም፣ ኮሎኔል ሀዱሽ፣ ኮሎኔል አጽባሃ፣ ኮሎኔል ተስፋዬ ገብረ መድን፣ ኮሎኔል ዮሐንስ ካላዩ፣ ኮሎኔል ተክለ እግዚአብሔር፣ ሌተናል ኮሎኔል ብርሃኔ ቶላ እና ሌሎችም በስም ያልተገለጹ አራት ኮሎኔሎችና ሁለት የዞን አመራሮች ይገኙበታል ተብሏል። በኮሮና ቫይረስ ወረርሽኝ ምክንያት በመላው ዓለም የሚገኙ 7.8 ቢሊዮን ሰዎች ያለ የጋራ ደስታና የፍስሐ ዝግጅት 2020 ዓመተ ምህረትን በተቀዛቀዘ ሁኔታ ተሰናብተውታል። ራሽያ የ2021ን የጀመረችው እጅግ ታዋቂ የሆነውን የአዲስ ዓመት ዋዜማ መጀመሪያ ዝግጅቷን በመሰረዝ ነው። ሆኖም ከሞስኮ 150 ኪሎ ሜትር ርቀት ላይ በምትገኘው ካሉንጋ ውስጥ በጎብኚዎች የሚከበሩ በዓላት እንዲቀጥሉ ተደርገዋል። ቱርክ አዲስ ዓመትን የተቀበለችው ለአራት ቀናት የሚቆይ ቤት ውስጥ የመቀመጥ ውሳኔን በማሳለፍ ነው። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋን ይህንን ሁኔታ ተላልፈው በሆቴሉ ውስጥ ዝግጅት በሚያዘጋጁ ላይ ሕጋዊ እርምጃ እንደሚወሰድ አስጠንቅቀዋል። በርሊን በወረርሽኙ ምክንያት በዝምታ ነው ያሳለፈችው። ፈረንሳይ ያወጣችውን የሰዓት እላፊ ገደብ ለማስፈጸም 100 ሺህ ተጨማሪ የጸጥታ ሰራተኞችን ጎዳና ላይ አሰማርታለች። ግሪክም እንዲሁ ሰዓት እላፊውን እንደምታስፈጽም አስታውቃለች። እንግሊዝና ህንድም እንዲሁ በእቀባዎች አሳልፈዋል። በአዲስ ዓመት ዋዜማ ላይ በጉጉት የሚጠበቁት የርችት መተኮስና የመብራት ትዕይንቶች በዚህ ዓመት እንደታሰቡት አልነበሩም። አዲሱን ዓመት ቀድማ የምታከብረው አውስትራሊያ ሲድኒ ከተማ ዘንድሮ ያለ ታዳሚ አሳልፋለች። በቀደሙት ዓመታት ከአንድ ሚሊዮን ህዝብ በላይ የሚታደሙበት የሲድኒ የባህር ዳርቻ አደባባይ ላይ ለሚታየው የርችት ትርኢት የሚታደሙ ሰዎች ዘንድሮ በየቤታቸው ሆነው በቴሌቪዥን እንዲከታተሉ የአገሪቱ ባለስልጣናት በመወሰናቸው በዓሉ ጭር ባለ ሁኔታ ተከብሯል። በፍጥነት ከሚሰራጨው አዲሱ አይነት የኮሮና ቫይረስ ጋር ትግል የያዘችው ብሪታንያ ነዋሪዎቿ ከቤት እንዳይወጡ ጠበቅ ያለ ትዕዛዝ አስተላልፋለች። የርችት መተኮስና የመብራት ትርኢቶች ቢያዘጋጁም ሰዎች የተሰበሰቡባቸውን ዝግጅቶች ግን በአብዛኛው ቦታዎች ታጥፈው በቀዝቃዛ ሁኔታ አዲሱን የ2021 ዓመተ ምህረት ተቀብለዋል። የዩናይትድ ስቴትስ የስራ ሚኒስቴር ባለፈው ሳምንት 787,000 ተጨማሪ ሰራተኞች የስራ አጥነት ድጎማ መጠየቃቸውን ባወጣው መግለጫ አስታውቋል። ይህ መሆኑ የተነገረው ላለፉት 9 ወራት ኮሮና ቫይረስ ያስከተለው ቀውስ በአሜሪካ የሰራተኞች ስምሪት ላይ ያሳደረው ጫና እየቀጠለ ባለበት በአሁኑ ወቅት ነው። የቪኦኤ ዘጋቢ ኬን ብራድሚርን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በቅርቡ የወጣው ሳምንታዊው የስርዓት አመልካቾች ቁጥር ቀደም ሲል ከነበረው ሳምንት ጋር ሲነጻጸር በ19,000 ስርዓት አመልካቾች ያነሰ ቢሆንም ከቅርብ ወራት ወዲህ ከተመዘገቡት ስርዓቶች ጋር ተመሳሳይ ነው። አሜሪካ ውስጥ ወረርሽኙ በተከሰተበት የመጀመሪያዎቹ ወራት አካባቢ በመጋቢት ወር መጨረሻ ላይ ከነበሩት ቁጥሮች በአሁኖቹ ሳምንታት የተመዘገቡት በ6.9 ሚሊየን እንደሚያንሱም ተመልክቷል። ይሁን እንጂ ቁጥሮቹ እንደ አውሮፓ አቆጣጠር በ1960ዎቹ ከተመዘገቡት ከፍተኛ የስራ አጥ ቁጥሮች ጋር ተመሳሳይ ሆነዋል። ስራቸውን ካጡ 22 ሚሊዮን አሜሪካውያን ሰራተኞች መካከል አሁን ድረስ ስራ አጥ ሆነው የቀጠሉት ወደ 10 ሚሊዮን የሚጠጉ መሆናቸውም ተነግሯል። ባለፈው ዳር ወር የስራ አጦች ቁጥር 6.7% ሆኖ የተመዘገበ ሲሆን አብዛኞቹ ኢኮኖሚስቶች እንደሚሉት ይህ ቁጥር ለወራት እንደጨመረ እንደሚቆይ ተንብየዋል። በህዳር ወር የታየው ቁጥር ላለፉት 5 ወራት ዝቅተኛ እንደሆነ መቀጠሉን ያመለከተ ሲሆን ከሚያዝያ በኋላ አዳዲስ ሰራተኞችን የተቀበሉ ቀጣሪዎች ቁጥር አነስተኛ ሆኖ ተመዝግቧል። በወረርሽኙ ሳቢያ የንግድ እንቅስቃሴዎችና ድርጅቶች ተዘጋግተው በቆዩባቸው ጊዜያት ከስራ ተቀንሰው የነበሩ በሚሊየን የሚቆጠሩ አሜሪካውያንን የዩናይትድ ስቴትስ አሰሪ ድርጅቶች ወደ ስራ ገበታቸው መልሰዋቸዋል። ይሁን እንጂ በወረርሽኙ ክፉኛ የተጎዱ ድርጅቶች እንደገና መልሰው ለማንሰራራት ጊዜ የወሰደባቸው ወይም አንዳንዶቹም እስከናካቴው እየተዘጉ ሆነዋል። በዚህ የተነሳ የኮሮና ቫይረስ በአስር ሺዎች የሚቆጠሩ ሰዎችን ማጥቃቱን በቀጠለበት በዚህ ወቅት ቀሪዎቹ ሰራተኞች በሜዳ የተበተኑ ወይም ሌላ ስራ ፍለጋ መባዘን የያዙ ሆነዋል። የአንዳንድ ክፍለ ግዛትና ከተሞች ባለስልጣናትም በወረርሽኙ ሳቢያ በንግድ ድርጅቶች ላይ እገዳ እየጣሉ አንዳንዶቹም እንዲዘጉ እያስገደዱ በመሆናቸው ተጨማሪ ሰራተኞች እንደገና ከስራ ሊፈናቀሉ ይችላሉ የሚል ስጋት አሳድሯል። ይሁን እንጂ ከስራ ገበታቸው ለተፈናቀሉ ሰዎች የሚሰጠው የፋይናንስ እርዳታና እፎይታ በቅርቡ እንደሚደርሳቸው ተመልክቷል። ፕሬዚደንት ትራምፕ ባለፈው ሳምንት በፊርማቸው ያጸደቁት የ900 ቢሊዮን ዶላር የኮሮና ቫይረስ እፎይታና እርዳታ ውስጥ ለስራት አሜሪካውያን በየሳምንቱ የሚሰጠው የ300 ዶላር እርዳታ ይገኝበታል። በሚቀጥለው ጥር 20 የፕሬዝደንትነቱን ስልጣን ይጨብጣሉ የሚባሉት ጆ ባይደንም ይህ የአሁኑ ክፍያ ቀብድ ነው በማለት ወደፊት ሌላ ተጨማሪ እርዳታ እንደሚኖር ቃል ገብተዋል። በሌላም በኩል ኢኮኖሚስቶች በ2021 አጋማሽ ላይ የአሜሪካ ኢኮኖሚ ሊያንሰራራ እንደሚችል በመግለጽ ተስፋ ሰጥተዋል።
ደረጀ ደስታን እናመሰግናለን። ለሁለተኛ ጊዜ የተመረጡት የቡርኪና ፋሶ ፕሬዚዳንት ሮማርክ ክርስቲያን ካቦሬ የአገሪቱን ጠቅላይ ሚኒስትር ክሪስቶፍ ዴቤሬን ከስልጣናቸው አንስተው መንግስት ማፍረሳቸውን የፈረንሳይ የዜና ወኪል ኤፍፒ ዘግቧል። ፕሬዝዳንቱ ስልጣናቸውን ተጠቅመው ባወጡት ድንጋጌ መሰረት የጠቅላይ ሚኒስትሩ ስልጣን ተቋርጧል፣ መንግስትም ፈርሷል ብለዋል። ከስልጣናቸው የተነሱትን ጠቅላይ ሚኒስትር የሚተካቸው ማን እንደሆነና በቀጣይ አገሪቱ በምን አይነት መንግስት እንደምትመራ የታወቀም የተባለም ነገር የለም። ፕሬዝዳንት ሮማርክ ካቦር ለሁለተኛ የስልጣን ዘመን የተመረጡት ባለፈው ህዳር ወር ሲሆን የአገሪቱ የጸጥታ ሁኔታ የተረጋጋና ሰላማዊ እንደሚሆን ለህዝባቸው ቃል ገብተዋል። በዩጋንዳ የፕሬዝዳንታዊ ምርጫ ተፎካካሪ የሆነው ቦቢ ዋይን በምርጫ ዘመቻ ላይ እንዳለ በዚህ ሳምንት ለእስር ተዳርጓል። የዋይን የአሁኑ እስር ፕሬዝዳንት ዮዌሪ ሙሶቬኒ ከስልጣን ለማውረድ የምርጫ ፉክክሩን ከጀመረ ለሶስተኛ ጊዜ መሆኑ ነው። ከዋይን እስር ቀደም ብሎ መንግስት በዋይን ደጋፊዎች ላይ ያደረሰውን የመብት ጥሰት ሲመዘግብ የነበረው የሰብአዊ መብት ጠበቃ በዋስትና ከእስር ተለቋል። ከሙዚቃ አቀንቃኝነት ወደ ፖለቲካው የተቀላቀለው ቦቢ ዋይን ካላንጋ በተሰኘው የዩጋንዳ ከተማ ውስጥ የምርጫ ዘመቻ እያደረገ ባለበት ወቅት ነው በፖሊስ ቁጥጥር ስር የዋለው። በዩጋንዳ የፕሬዝዳንታዊ ምርጫ እንደ አውሮፓውያን አቆጣጠር በያዝነው ዓመት በጥር 14 ይካሄዳል። አድማጮች፣ የምታዳምጡት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አድማጮች፣ ለምሽቱ የያዝናቸው ዜናዎች በዚህ አብቅተዋል። ከቀሪ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ዜናዎቹን አደመጥን። ጽዮንን እናመሰግናለን። በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአርብ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ትናንትናው ምሽት በዝግጅታችን ክፍሎች ባጋጠመ የኔትወርክ መቆራረጥ ሳቢያ በፕሮግራሞቻችን ስርጭት ላይ ለደረሰው መስተጓጎል ይቅርታ እንጠይቃለን። እንደምታውቁት በኮቪድ-19 ምክንያት ስራችንን የምናከናውነው በርቀት በኢንተርኔት ግንኙነት አማካይነት ነው። እክሎችን ለማስወገድ ጥረት የምናደርግ ሆኖ ሳለ አልፈው በማናቸውም ጊዜ ለሚያጋጥሙ የድምፅና የስርጭት ጥራት እንከኖችም ይቅርታ እንጠይቃለን። ስለመረዳታችሁም እናመሰግናለን። ለትናንት ምሽት ተዘጋጅተው ሳይደመጡ ከቀሩ ዘገባዎች ውስጥ የተወሰኑትን ዛሬ እናቀርባለን። አድማጮች፣ ወደ ኋላ ላይ ከሚቀርቡ ዝግጅቶች አንዱን እናስተዋውቅና ወደ ዘገባዎቻችን እናልፋለን።
እውነትም ሆኖ ያ መረጃ ግጭትን የሚያስፋፋ ከሆነ፣ አገር ላይ አደጋ የሚጥል ከሆነ፣ በህዝቦች መካከል መተማመንን የሚሸረሽር ከሆነ የምንዘግብበት መንገድ ችግሮችን እና ግጭቶችን ሊፈታ በሚችል መልኩ፣ አቅጣጫ ሊጠቁም በሚችል መልኩ መሆን መቻል አለበት።
በሚሲሲፒ ዩኒቨርሲቲ የጋዜጠኝነት መምህሩ ዶክተር ዘነበ በየነን ድምፅ ነው የሰማነው። በሁለተኛው አጋማሽ ይዘናቸዋል። አሁን በቀጥታ ወደ ምሽቱ አብይ ርዕስ ይሆናል የምናልፈው። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በኦሮሚያ ክልል የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ የምርመራ ውጤቱን ይፋ ሲያደርግ በዚህ አሰቃቂ ባለው የወንጀል ድርጊት በአጠቃላይ የ123 ሰዎች ሕይወት ማለፉንም ገልጿል። ኮሚሽኑ መሰል ድርጊቶች እንዳይፈጸሙም ምክረ ሀሳብ አቅርቧል። ለስካቸው አመሃ ተከታዩን ዘገባ ከአዲስ አበባ አስተላልፈዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ላለፉት 6 ወራት ያህል የአርቲስት ሀጫሉ ሁንዴሳ ግድያ ከተሰማበት ከሰኔ 22 ጀምሮ እስከ 24/2012 ዓ.ም ድረስ በነበሩት ቀናት በኦሮሚያ ክልል በተፈጸሙ የወንጀል ድርጊቶች ሲያደርግ የነበረውን ምርመራ ውጤት ሲያጠቃልል የተፈጸመው ወንጀል ተራ ወንጀል አይደለም ብሏል። ይህ ወንጀል ከዓለም አቀፍ የሰብአዊ መብቶች ድንጋጌ አንጻር ሲታይ በሰው ልጅ ላይ ወይም በኮሚሽኑ አጠራር በሰብአዊነት ላይ የተፈጸመ ወንጀል ነው። የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ለጋዜጠኞች ተፈጽሟል የተባለውን ወንጀል በዝርዝር አብራርተዋል።
ኮሚሽኑ በምርመራው የሰበሰበው መረጃ ከሰብአዊ መብቶች ድንጋጌ አንጻር በመተንተን የለየናቸው ዋነኛ ግኝቶች በአጭሩ፣ አንደኛ ይህ የተፈጸመው ድርጊት በሰብአዊነት ላይ የተፈጸመ ወንጀል ወይም በእንግሊዝኛው ቋንቋ ክራይምስ አጌንስት ሁማኒቲ የሚባለው መሆኑን ነው። ኮሚሽኑ ባደረገው ምርመራ መሰረት የአርቲስት ሀጫሉ ሁንዴሳ ግድያን ተከትሎ በኦሮሚያ ክልል ልዩ ልዩ አካባቢዎች በጥቃቱ ውስጥ በተሳተፉ ሰዎችና ቡድኖች በሲቪል ሰዎች ላይ የተፈጸሙት ጥቃቶች በሰብአዊነት ላይ የተፈጸመ ወንጀል ባህሪያትን የሚያሟሉ ወይም የዚህን ወንጀል ዋነኛ ማቋቋሚያ ጠባዮች የሚያሟሉ ናቸው።
ኮሚሽነር ዳንኤል በቀለ ይህን ወንጀል እንዴት ባለ አኳኋንና አደረጃጀት እንዲሁም አስተሳሰብ እንደተፈጸመም በሰፊው አስረድተዋል።
በአብዛኛው በቡድን የተደራጁ ሰዎች ከቦታ ቦታ እየተንቀሳቀሱ ብዙ ሲቪል ሰዎችን በአሰቃቂ ሁኔታ መግደላቸው፣ የአካልና የስነ ልቦና ጉዳት ማድረሳቸው፣ ንብረት ማውደማቸውና ነዋሪዎችን ከየመኖሪያ ቦታቸው ማፈናቀላቸው፣ ድርጊቱ ሰኔ 23 ቀን 2012 ዓ.ም ሌሊት ጀምሮ እስከ ሰኔ 24 ቀን 2012 ዓ.ም ድረስ የቀጠለ መሆኑና በዚህም ቢያንስ በ40 የተለያዩ ቦታዎች ተስፋፍቶ የተፈጸመ ጥቃት በመሆኑ እንዲሁም ጥቃቱ ያነጣጠረው በከፊል በብሔር በከፊል ደግሞ በሃይማኖታቸው ተለይተው የተመረጡ ሰዎችን ከየቤታቸው ለይቶ በማሳደድ እና በማጥቃት በከፊል በብሔርና ሃይማኖት ሳይለይ ሰላማዊ ነዋሪዎችን ወይም ሲቪል ሰዎችን ሆነ ብሎ በማጥቃት በተወሰነ መልክ ሰዎች በብሔርና በሃይማኖታቸው ተለይተው ተመርጠው ተሳደው ተጠቅተዋል። በሌላ በኩል ግን ማናቸውም ብሔር ወይም ማናቸውም ሃይማኖት ተከታይ የሆነ ሰውን ቢሆንም ሰላማዊ ወይም ሲቪል ሰዎችን ሆነ ብሎ በማጥቃት የተፈጸመ የወንጀል ድርጊት በመሆኑ እንዲሁም ይህ የወንጀል ድርጊት በተፈጸመበት ወቅት በማህበራዊ ሚዲያና በተወሰኑ የቴሌቪዥን ጣቢያዎች ይተላለፉ ከነበሩት መልእክቶችና በወንጀል ድርጊቱ ይሳተፉ የነበሩ ሰዎችና ቡድኖች ያሰሟቸው ከነበሩት መፈክሮች አንጻር እነዚህን ጠቅላላ ባህሪያት ደምረን ስንመለከታቸው በወንጀል ድርጊቱ ሲሳተፉ የነበሩት ሰዎች ተግባራቸው ስልታዊና የተቀናጀ ወይም የሰፊ ጥቃት አካል መሆኑን በማወቅ የተሳተፉበት እንደነበረ ያሳያል። ይህም ማለት በዚህ ሪፖርት በዝርዝር እንደምናመለክተው በጥቃቱ በተሳተፉት ሰዎች በቡድን በመሆን የተፈጸሙት ጥቃቶች እንደ ተራ ወንጀል ብቻ የሚቆጠር ሳይሆን ጠቅላላ ድርጊቱና ውጤቱ በሰብአዊነት ላይ የተፈጸመ የግፍና የጭካኔ ወንጀል ስለመሆኑ የሚያሳይ ነው። ይህ በእንግሊዘኛው ቋንቋ ክራይምስ አጌንስት ሁማኒቲ ወይም ደግሞ የአትሮሲቲ ክራይም በመባል የሚገለጸው ነው።
በኦሮሚያ ክልል በ40 የተለያዩ ስፍራዎች ወይም አካባቢዎች ምርመራውን እንደሰራ ይፋ ያደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን በተለይ ከሰኔ 23 ቀን ጀምሮ በተለያዩ ከተሞችና መንደሮች የተፈጸሙትን ድርጊቶች በዝርዝር ያሳያል። እንደ ኮሚሽነር ዳንኤል በቀለ አገላለጽ በቡድን እየሆኑ ወደ አደባባይና ወደ መንገድ የወጡት ሰልፈኞች የሚከተለውን አድርገዋል ይላሉ።
በዚህ መጠነ ሰፊ ጥቃት የተሳተፉት ብዙ ቁጥር ያላቸው ሰዎች ከቦታ ቦታ በቡድን ሲንቀሳቀሱ የነበሩ ሰዎች ሲሆኑ በጩቤ፣ በድንጋይ፣ በእሳት፣ በኤሌክትሪክ ገመድ፣ በዱላ፣ በዶማ በገጀራና በመጥረቢያ ጭምር በመጠቀም ሰዎችን ደብድበዋል፣ የአካል ጉዳት አድርሰዋል። ፍጹም ግፍና ጭካኔ በተሞላበት ሁኔታ በማሰቃየትና አንዳንድ ጊዜም በማረድ ጭምር ሰዎችን በግፍ ገድለዋል። አጥቂዎቹ ሰዎችና ቡድኖች የነዋሪዎችን ቤት በመስበርና በመግባት ከፊሎቹን በየቤታቸው ከፊሎቹን ደግሞ ከቤታቸው አስገድዶ በማውጣት በመንገድ ላይ ገድለዋቸዋል። ሬሳቸውንም በመሬት ላይ በመጎተትና በጎዳና ላይ በመጣል አስከሬናቸው ለሰዓታት ሳይነሳ በየጎዳናው ላይ ወድቆ እንዲቆይ አድርገዋል። የአካል ጉዳት ከደረሰባቸው ሰዎች ውስጥ መላው አካላቸው በመሰባበሩ ስቃይ በተሞላበት ሁኔታ ይህን ምርመራ ባደረግንበት ወቅት በሕክምና ላይ የነበሩ ብዙ ሰዎች ነበሩ። ከፍተኛ ድብደባ ደርሶባቸው ከሞት የተረፉት አብዛኛዎቹ ሰዎችም አጥቂዎቹ ገለናቸዋል ብለው ጥለዋቸው የሄዱ ሰዎች ነበሩ። አጥቂዎቹ ከፈጸሙት ድብደባ፣ ግድያና ንብረት ማውደም በተጨማሪ ተጎጂዎችንና የተጎጂ ቤተሰቦችን ብሔርን መሰረት ያደረጉ ስድቦች ሲሳደቡ፣ ሲያንቋሽሹ፣ ሲያስፈራሩና ሲዝቱባቸው እንደነበርና ይህም ሰላማዊ ነዋሪዎች በብሔር ወይም በሃይማኖት ማንነታቸው ምክንያት ለጥቃት የመጋለጥ ከፍተኛ ስጋትና የስነ ልቦና ጭንቀት እንደፈጠረባቸው ኮሚሽናችን ተገንዝበዋል።
ኮሚሽኑ ምርመራ ባካሄደባቸው በእነዚህ 40 አካባቢዎች በእውከቱ በተሳተፉ ሰዎችና ቡድኖች 35 ሰዎች መገደላቸውንና በ306 ሰዎች ላይ የአካል ጉዳት እንዳደረሱ ገልጸዋል። ዶክተር ዳንኤል በቀለ
በእነዚህ አካባቢዎች ባሰባሰብነው መረጃ መሰረት የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ በነበሩ 3 ተከታታይ ቀናት በተከሰተው የጸጥታ መደፍረስ በአጠቃላይ የ123 ሰዎች ሕይወት አልፏል። ቢያንስ 500 ሰዎች ላይ የአካል ጉዳት ደርሷል። በሺዎች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። በግለሰቦች፣ በንግድ ድርጅቶች፣ የመንግስት ንብረት ላይ ከፍተኛ ውድመትና ዘረፋ ተፈጽሟል።
ኮሚሽነሩ እንዳብራሩት ኮሚሽኑ ባደረገው ምርመራ የተፈጸመው የወንጀል ድርጊት በሰብአዊነት ላይ የተደረገ ወንጀል መሆኑ እንደተጠበቀ ሆኖ በማንነት ላይ ያነጣጠረ የሚመስል ባህሪ እንደነበረውም ገልጸዋል።
የጥቃቱ ባህሪና መጠን እንደየአካባቢው ሁኔታ የሚለያይ ቢሆንም እንደገለጽነው 40 ቦታዎች ላይ ነው ይህንን ምርመራ ስራ ያካሄድ ነው። ስለሆነም የጥቃቱ መጠንና የጥቃቱ ባህሪ በተወሰነ መጠን ከአንድ ቦታ አንድ ቦታ የሚለያይ ቢሆንም በአመዛኙ የተመለከትነው ግን የክርስቲያን እምነት ተከታዮች በብዛት በሚኖሩባቸው አካባቢዎች ጥቃቱ ያነጣጠረው በአብዛኛው በአማራ ብሔር ተወላጆች ላይ የነበረ ሲሆን፣ በሌላ በኩል የእስልምና ተከታዮች በብዛት በሚኖሩባቸው አካባቢዎች ደግሞ ጥቃቱ በይበልጥ ያነጣጠረው በኦርቶዶክስ እምነት ተከታዮች ላይ ነበር።
ኮሚሽነር ዳንኤል በቀለ ጨምረው እንደገለጹት የጸጥታ አካላት በሰዎችና በንብረት ላይ የተፈጸመውን ወንጀል ለማስቀረትና ለመከላከል የወሰዱት እርምጃም ከቦታ ወደ ቦታ ይለያያል። በመጨረሻም ኮሚሽኑ የተለያዩ ምክረ ሐሳቦችን ይመለከታቸዋል ላላቸው አካላት አቅርበዋል። ከእነዚህ መካከል አንዱን የኮሚሽኑ የሰብአዊ መብቶች ግንዛቤና ማስፋፊያ ከፍተኛ አማካሪ ዶክተር ሚዛኔ አባተ እንደሚከተለው አቅርበውታል።
በኦሮሚያ ክልል ሆኖ በሌሎች ሀገራችን አካባቢዎች እየጨመረ የመጣውንና ሀዳጣን ወይም ደግሞ ማይኖሪቲ የህብረተሰብ ክፍሎች ላይ የሚፈጸሙ አድሎና ጥቃቶችን የሚከታተል ለሰብአዊ ጥቃቶች ያለውን ስጋት የሚተነትንና የመከላከያና የማስተካከያ እርምጃዎችን እንዲወስዱ የሚያደርግ ተቋማዊና ዘላቂ መፍትሄ የሚፈለግበትን መንገድ እንዲያመቻቹ
ጋዜጠኞች ለሰነዘሩላቸው የተለያዩ ጥያቄዎች የኮሚሽኑ ኃላፊዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ፈተና እንዳይቀመጥ በመከልከሉ ሕይወቱ ያለፈውን ማየት የተሳነው የአዲስ አበባ ዩኒቨርሲቲ ተማሪ ጉዳይ መንግስት አጣርቶ እንዲያስታውቅ የኢትዮጵያ የአካል ጉዳተኞች ማህበራት ፌዴሬሽን ጠየቀ። አዲስ አበባ ዩኒቨርሲቲ በክስተቱ ማዘኑን የገለጸ ሲሆን የአዲስ አበባ ፖሊስም ጉዳዩ በሕግ እየተጣራ መሆኑን አስታውቋል። ሙክታር ጀማል ተከታትሎታል።
በተፈጥሮ አይነ ስውር የሆነና በዲላ ዩኒቨርሲቲ የህግ ትምህርቱን አጠናቆ ለህግ ተማሪዎች የመጨረሻ መውጫ የሚባለውን ፈተና ለመውሰድ ወደ አዲስ አበባ ዩኒቨርሲቲ ቅጥር ግቢ ያመራው ተማሪ አብርሃም ዱሬሳ የመውጫ ፈተናውን በጀመረ የመጨረሻው ዕለት ያጋጠመው ክስተት ለህይወቱ እልፈት ምክንያት መሆኑን የተገለጸው ተማሪ አብርሃም ለአስር ደቂቃ አረፈደ የተባለው የመፈተኛ ክፍል በፈተና ተቆጣጣሪው መግባት እንደማይችል ሲነገርበት ህይወቱን ለአደጋ እንደጣለም ነው የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን የሚናገረው። የፌዴሬሽኑ ፕሬዝዳንት ወይዘሮ ምህረት ንጉሴ ለቪኦኤ ተከታዩን አስረድተዋል።
ዩኒቨርሲቲ ውስጥ ገብቶ ፈተና ለመፈተን 10 ደቂቃ አርፍዶ ስለገባ ሱፐርቫይዘሩ በመከልከሉ ምክንያት ራሱን እንዳጠፋ ብቻ ነው የደረሰን መረጃ። ዝርዝር ሁኔታዎች ገና እስካሁን አልደረሰንም። ዩኒቨርሲቲውን እየጠበቅን ነው። በተጨማሪ ደግሞ የልጁ አሟሟት ላይ የከተማችን ፖሊስ አካል ወይም የደህንነት አካል እየተከታተለው ይሄ ክስተት ሲከሰት ማን ነበር ኃላፊነት የወሰደው? ለምን ተከሰተ? የሚለው ምላሽ ሲገኝ ያ አካል ተጠያቂ እንዲሆን ይሄ ማሳያ መሆኑ ሲስተም እንዲዘረጋ ለዚህ ምላሽ መስጠት የሚችል ፎካል ቦታ እንዲኖር የማድረጉን ስራ እንቀጥልበታለን ማለት ነው።
ተማሪ አብርሃም ያረፈደበት ምክንያት የመለያ ቁጥሩን አቤቱ ረስቶ 6 ኪሎ ግቢ ከደረሰ በኋላ በማስታወሱ ወደ ሽሮ ሜዳ ደርሶ ሲመለስ ሰዓት እንደሄደበት ከፈተና ክፍሉ እንደተከለከለ በአካባቢው ሲያለቅስ እንደነበረና ከዛ ወደ ቤት ገብቶ ጋዝ በማርከፍከፍ ራሱን ማቃጠሉንና ህክምና ቢደረግለትም መዳን ባለመቻል መሞቱን መረጃ ማግኘቱን የሚገልጸው የአካል ጉዳተኞች ፌዴሬሽን በጉዳዩ ላይ አዲስ አበባ ዩኒቨርሲቲ ምላሽ እንዲሰጥ ጠይቀናል ብለዋል። አዲስ አበባ ዩኒቨርሲቲ በበኩሉ በክስተቱ ማዘኑን ገልጾ ፈተናው በቅጥር ግቢው ቁጥጥር ስር አለመሆኑንና የሶስተኛ ወገን መሆኑንም ነው የሚያስረዳው። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ኮሚኒኬሽን ልዩ አማካሪ የሆኑት ኢንጂነር ውባየው ማሞ ተከታዩን ለቪኦኤ ገልጸዋል።
መጀመሪያ በጣም ነው የምናዝነው፣ በጣም ነው የምናዝነው። ብዙ ነገሮች ነው የሚጠልቀው እና እንደዚህ ሲሆን በጣም የሚያዝነው በመሞቱ ደግሞ በጣም አዝነናል። በእርግጥ ያም ሀዘን እንዳለ ሆኖ ግን ምንድነው ያለው ነገር፣ ልጁ አዲስ አበባ ዩኒቨርሲቲ ተማሪ አልነበረም አንደኛ ነገር፣ ሁለተኛ ነገር ደግሞ ፈተናውን አዲስ አበባ ዩኒቨርሲቲ አይደለም የሚሰጠው። ምንድነው የተፈጠረው ነገር እኛም እናንተ እንደሰማችሁት የሰማነው፣ ምክንያቱም ፈተናውን የሚሰጠው ሌላ አካል ነው። አዲስ አበባ ዩኒቨርሲቲ ለፈተና ቦታ ነው አቬለብል ያደረገው። ፈታኞቹም ሁሉም ነገሮች ላይመጡ ናቸው እና ያ ነገር በመሆኑ ግን አዝነናል። በጣም የተሰማን ስሜት በጣም ነው ያዘን ነው። ጥልቅ ሐዘናችን ሰምቶናል። ያንን ነው የምንገልጸው።
ፈተናውን ሲሰጥ የነበረው መድረኩን ያስተባበር የነበረው ማን እንደሆነ ማወቅ ትችላላችሁ?
ምንም ችግር የለውም። እሱ ይታወቃል። ሞሴ ነው ከፍተኛ በሀያር ጆሽን ሁሌም እንደዛ ነው የሚሰጠው፣ በእኛ አይደለም የሚሰጠው።
ኢንጂነር ውባየው ለቪኦኤ እንዳስረዱት የተማሪዎች መውጫ ፈተናውን ሲሰጥ የነበረው የሳይንስና ከፍተኛ ትምህርት ሚኒስቴር ነው። ስለ ጉዳዩ የጠየቅናቸው የሳይንስና ከፍተኛ ትምህርት ሚኒስቴር ቃል አቀባይ አቶ ደቻሳ ጉርሙ የሚያውቁት ነገር አለመኖሩን ገልጸዋል። ጉዳዩን በሕግ እየተከታተለ ያለው የአዲስ አበባ ፖሊስ ኮሚሽን በበኩሉ በኮሚኒኬሽን ኃላፊው ኮማንደር ፋሲካ ፋንታ በኩል ተከታዩን ለአሜሪካ ድምፅ ገልጿል።
እያጣራን ነው ያለ ነው። እንዲመስ ያደረገው ያነሳሳው የገፋፋው እና ሁኔታውን ያመቻቸው ሰው በሕግ የሚጠየቅበት አሰራር ስላለ ምናልባት በዛ የሕግ መሪ ውስጥ የሚገባ ከሆነ በኋላ ተጣርቶ ያንን ጥፋት የፈጸመው ወይም ያነሳሳው ወይም የገፋፋው ሰው በሕግ የሚጠየቅ ነው የሚሆነው። በአጠቃላይ ሁኔታውን አካርተን በሞቱ ምክንያት የሆነው ነገር ወደፊት ያው የሚደረስበት ነው የሚሆነው ማለት ነው።
በአዲስ አበባ ዩኒቨርሲቲ ግቢ የሕግ ትምህርት ቤት የመልቀቂያ ፈተና ሲወስድ እንደነበር የተገለጸው ተማሪ አብርሃም ዱሬሳ ፈተናዎቹን ባለፈው ሳምንት ዕለተ ማክሰኞ፣ ረቡዕና ሐሙስ በአግባቡ ወስዶ እንደነበረና ይህም ያጋጠመው አርብ ታህሳስ 16 2013 መሆኑ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ኢትዮጵያ ልማት ባንክ ለሶማሌ ክልል በመጪዎቹ 6 ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች ብድር የሚውል 500 ሚሊዮን ብር ማዘጋጀቱን ክልሉ አስታውቋል። ሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኦስማን ፋራ ለቪኦኤ እንደተናገሩት ወለድ የማይከፈልበት ብድርም የሚቀርብ መሆኑንና ክልላቸውም ውጤታማ አንቀሳቃሾችን መርጦ የመሬት አቅርቦት እንደሚያመቻች ተናግረዋል። አዲስ ቸኮል ዝርዝሩን ይዟል።
በቅርቡ በንግድ ሚኒስትር መላኩ አለበል የተመራ የልዑካን ቡድን በጂጂጋ ከተማ ተገኝተው ከሶማሌ ክልል መንግስት ካቢኔ ጋር ውይይት ካደረጉ በኋላ በመጪዎቹ 6 ወራት ለአነስተኛና መካከለኛ አምራች ኢንዱስትሪዎች የሚሰጥ የግማሽ ቢሊዮን ብር ብድር በኢትዮጵያ ልማት ባንክ በኩል መመቻቸቱን የክልሉ ምክትል ርዕሰ መስተዳድር አቶ ኢብራሂም ኦስማን አስታውቀዋል።
አዎ፣ በንግድ ሚኒስትሩ የሚመራ ቲም መጥቶ ነበረ ወደ ክልላችን ጂጂጋ። ከዚህ ውስጥ አንዱ የልማት ባንክ ፕሬዚደንት ዶክተር ዮሐንስ ነበሩበት። የአነስተኛ መካከለኛ ማኑፋክቸሪንግ ኢንተርፕራይዞች ባለስልጣን ኃላፊም ነበሩ። ሌሎች የሚመለከታቸው በተለይ ማኑፋክቸሪንግን በደገፍ የሚመለከታቸው የተለያዩ አካላቶች ነበሩና ከክልሉ ካቢኔ ውይይት አድርጓል። እግረ መንገዱ የንግድና የባዛር ትሬት ነበረ በጅጅጋ። እዛም ጉብኝት አድርጓል። በስብሰባ በአጠቃላይ መጨረሻ የተስማማ ነው። በተለይ በሚቀጥሉት 6 ወር ለአነስተኛ እና መካከለኛ ማኑፋክቸሪንግ የሚሆን እንዲሁም ደግሞ ለአግሮ ፕሮሰሲንግ የሚሆን ወደ 500 ሚሊዮን ብር ለክልሉ ተመድቧል።
በያዝነው ዓመት መጀመሪያ የኢትዮጵያ ልማት ባንክ ፕሬዚዳንት ሆነው የተሾሙት ዶክተር ዮሐንስ አያሌው ባንካቸው ለሶማሌ ክልል ወለድ አልባ ብድር ጭምር ማመቻቸቱን ይፋ እንዳደረጉ ነው አቶ ኢብራሂም ያስታወቁት። የኢትዮጵያ ልማት ባንክ በሶማሌ ክልል ባሉ ቅርንጫፎቹ ከዚህ በፊት በአራት ዓመት ያበደረው 130 ሚሊዮን ብር ብቻ መሆኑን ያስታወሱት አቶ ኢብራሂም አሁን በስድስት ወር ውስጥ 500 ሚሊዮን ብር ማዘጋጀቱ ትልቅ ምርታ ነው ብለዋል። ባንኩ ከብድር አሰጣጥ ጋር በተያያዘ አሉበት ያሏቸውን ችግሮች ክልሉ ገልጾ ችግሮቹን ለመቅረፍ ከጋራ መግባባት ላይ መደረሱንም አቶ ኢብራሂም አስታውቀዋል።
ወለድ አልባ ፕሮዳክቶች አልጀመሩም ነበረ፣ አሁን ግን እሱን ጀምሯል። ሁለተኛ የክትትልም ችግር ነበረ፣ የቁጥጥርም ችግር ነበረ፣ ምልልሶች ነበሩ፣ ቢሮክራሲዎች ነበሩ፣ ከዚህ በፊት ፍትሐዊ አልነበረ ማሰጣጡ። ይህን ሁሉ ችግር ገምግመን በቀጣይ ባንኩም 7 ዋና ዋና የሚባሉ ችግሮችን ለይተው ከክልሉ ጋር እንደሚሰራና በዚህ ላይ ዘላቂ መፍትሄ እንደሚያመጣ እኛም ደግሞ ከባንኩ ጋር በቅርበት ሆነን ይህን ገንዘብ ለታለመለት በአግባቡ ደግሞ ውጤት ሊያመጡ የሚችሉ አምራቾችን በመመልመል የግንዛቤ በመስራት ክልሉን ተጠቃሚ ማድረግ እንደ ሀገር ደግሞ ለሚኖረው ኢኮኖሚያዊ እንቅስቃሴ ክልሉ የራሱን ድርሻ ማበርከት እንዲችል ነው እንግዲህ ተስማምተን እኛም ወደ ቅድመ ዝግጅት ይሄድ ነው።
ከኢትዮጵያ ልማት ባንክ ባሻገር የቀድሞ ሜቴክ የአሁኑ ኢትዮ ኢንጂነሪንግ ግሩፕ የማመረቻ ቦታዎችን ወይም ሼዶች ግንባታ ላይም አስፈላጊውን ድጋፍ እንደሚያደርግላቸው መስማማታቸውን አቶ ኢብራሂም አስታውቀዋል። በክልሉ በኩል ብድሩን የመጠቀም አቅምና ፍላጎት ያለው ማህበረሰብ መኖሩን ያስታወቁት አቶ ኢብራሂም ክልሉን በዚህ ረገድ የሚጠበቅበትን የቤት ስራ በአግባቡ እንዲወጣ አቅጣጫ ተቀምጦለታል ብለዋል።
በትንንሽ ነገር ጀምረው ትልልቅ ለውጥ ያመጡ የህብረተሰብ ክፍሎችን አይተናል። ከጎረቤት ሀገራቶችን ስለምንጎራበት እና የቢዝነስ ትስስሩም ልውውጡም በቅርበት ስለሆነ ልምዱ በደንብ ያካበቱ አሉ፣ ሀሳቡ በደንብ ያላቸው አሉ። የተወሰነ የፋይናንስ ድጋፍ ከተደረገ ምችችት ከተደረገ የመስሪያ ቦታ ብዙ ለውጥ ማምጣት ይቻላል። ስለዚህ ክልሉ የወሰድናቸው አሉ። አሁን በጥናት የለየ ነው። በጣም በሚያሳዝን መልኩ ከ5% በታች ነው ክልሉ መሬት እያዘጋጀ ለኢንቨስትመንት እየሰጠ ያለው። ይሄ መቀየር አለበት። በጣም ትልቁን ድርሻ ክልሉ መውሰድ አለበት። የተለያዩ የኢንዱስትሪ መንደሮችን ማዘጋጀት አለበት። ብዙ ማበረታቻ ያለው የኢንቨስትመንት ሞዳሊቲዎችን ማዘጋጀት አለበት። ስለዚህ ከዚህ አንጻር መሬትም ክልሉ እንዲያመቻች አቅጣጫ ተቀምጧል። በዚህ ረገድ በዚህ ሊለሙ የሚችሉ ኤሪያዎችን ለይተው በኢንዱስትሪ ዞን ወይም በኢንዱስትሪ መንደር ደረጃ የተለዩ ቦታዎች አሉ። በፍጥነት እነዚህ ወደ ስራ መግባት እንዳለባቸው ነው አቅጣጫ የተቀመጠው።
የሶማሌ ክልል በአምራች ኢንዱስትሪ ዘርፍ 100,000 የስራ እድል ለመፍጠር ቢያቅድም በተግባር ግን ከዚህ በላይ ስራ እድል ሊፈጠር እንደሚችል ነው አቶ ኢብራሂም የሚናገሩት። በቅርቡ አዳዲስ አመራሮች ተሾመውለት ወደ ስራ የገባው የኢትዮጵያ ልማት ባንክ በአመት ውስጥ 10 ቢሊዮን ብር ብድር ለመስጠት ያቀደ መሆኑ ከተቋሙ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በቀጣዩ ዘገባ ወደ ዩጋንዳ እንሻገራለን። በዩጋንዳ ፕሬዝደንታዊ ምርጫ ተፎካካሪው ቦቢ ዋይን ሮበርት ኪያጉላኒ በዚህ የምረጡኝ ዘመቻው ወቅት ላይ እንዳለ ለእስር ተዳርጓል። ቦቢ ዋይን ፕሬዚደንት ዮሪ ሙሴቪኒን ከስልጣን ለማስወገድ ዘመቻ ከጀመረ ወዲህ ሲታሰር 3ኛው ጊዜ መሆኑ ነው። ከእርሱ ቀደም ብሎ መንግስቱ በደጋፊዎቹ ላይ ያደረሳቸውን የመብት ጥሰቶች ሲመዘግብ የነበረው የሰብአዊ መብት ጠበቃ ከእስር ተለቋል። ሊማ አቱማኒ ከካምፓላ ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ከሙዚቃ አቀንቃኝነት ወደ ፖለቲካው የተቀላቀለው ቦቢ ዋይን ካላንጋላ በተሰኘው የዩጋንዳ ከተማ ውስጥ የምርጫ ዘመቻ እያደረገ ባለበት ወቅት ነው ፖሊስ በቁጥጥር ስር ያዋለው። የዋይን ብሔራዊ አንድነት መድረክ ፓርቲ ቃል አቀባይ ጁዌል ሴኒዮኚ ስለ ሁኔታው ሲገልጹ እንዲህ ይላሉ።
ካላንጋላ የምርጫ ዘመቻ እንዳይካሄድባቸው ከተከለከሉ ከተሞች አንዱ ባለመሆኑ ወደዛ ሄዷል። ግን በሚያስደነግጥ ሁኔታ እዛ ከደረሰ በኋላ ወታደሮች ከበውት እሱንና 90 የሚሆኑ ጠቅላላ የቡድኑን አባላት አስረው ወደ ተለያየ ቦታ ወሰዷቸው። እሱ በሄሊኮፕተር ነው የተወሰደው፣ ግን የት እንደሆነ አላወቅንም።
ሴኒዮኚ ጨምረው የሙሴቨኒ መንግስት እያደረገ ያለው የብሔራዊ አንድነት መድረክ ፓርቲውን ማስፈራራት ነው ይላሉ።
ይሄ ሁሉ መንግስት የሚያካሄደው ህገወጥ ተግባር እኛን ለማስፈራራትና ከዓላማችን ለማሰናከል ነው። እኛ ግን ከበፊቱ የበለጠ ቆርጠን ተነስተናል። የበለጠ ጫና እናሳድራለን። ወደፊትም እንሄዳለን። ሙሴቬኒ ከስልጣን መውረድ አለበት።
የዩጋንዳ ፖሊስ ባወጣው መግለጫ የብሔራዊ አንድነት መድረክ ፓርቲ ስለ ቦቢ ዋይን መታሰር የሰጠውን መረጃ ውሸት ነው ሲል ህብረተሰቡ እንዳያዳምጥ ጠይቋል። ፖሊስ ዋይን የታሰረው የኮሮና ቫይረስ ወረርሽኝ ስጋት ባለበት ወቅት የምርጫ ኮሚሽኑና የጤና ሚኒስቴር ያወጧቸውን መመሪያዎች ቸል በማለት በተደጋጋሚ ትላልቅ ሰልፎችን በማካሄዱ ነው ብሏል። ዋይን መኖሪያ ወደ ሆነው ካምፓላ መወሰዱንም ገልጿል። ፖሊስ ጨምሮ የዋይን ምርጫ ዘመቻ ቡድን አባላት አብረው የታሰሩት በካሜራ በተቀረጸ ማስረጃ የፖሊስ መኪና ጎማ ሲያተነፍሱ፣ አመጽ ሲያስነሱ፣ የፖሊስን ስራ ሲያውኩና ለኮሮና ቫይረስ የወጡትን የጤናና የደህንነት መመሪያዎች ሲጥሱ በመገኘታቸው ነው ብሏል። ከዋይን እስር ቀደም ብሎ የሰብአዊ መብት ጠበቃው ኒኮላስ ኦፒዮ ከዘጠኝ ቀናት እስር በኋላ በዋስ ተለቋል። ባለስልጣናት ኦፒዮን የከሰሱት በህገ ወጥ የገንዘብ ዝውውር ሲሆን፣ ተቺዎች ግን ኦፒዮ የታሰረው የተቃዋሚ ደጋፊ በመሆኑ ነው ይላሉ። ኦፒዮ ዋስትናው የተፈቀደበትን የፍርድ ቤት ሂደት የተከታተለው ካታሊያ ከተሰኘው የመንግስት እስር ቤት ውስጥ ሆኖ በቪዲዮ አማካኝነት ነው። አቃቤ ህጉ ኦፒዮ የተከሰሰበት ጉዳይ 15 ዓመታት የሚያስፈርድ ጠንካራ ክስ መሆኑን በመግለጽ ፍርድ ቤቱ ዋስትና እንዳይሰጠው ጠይቆ ነበር። ነገር ግን ዳኛው ጄን ካጁጋ ጥያቄውን አልተቀበሉትም።
ዋስትናውን ከመከልከል ይልቅ ወደ መፍቀዱ አዘነብላለሁ። ዋስትናውን በመፍቀድ ፍትህ እንዲገኝ ማድረግ የፍርድ ቤቱ ውሳኔ ነው የሚሆነው።
ቻፕተር ፎር የተሰኘው የሰብአዊ መብት ድርጅት እንዳስታወቀው ኦፒዮ የታሰረው ባለፈው ወር በተካሄደው የሁለት ቀን ተቃውሞ ሰልፍ ላይ በተፈጸሙ ግድያዎችና እስሮች ዙሪያ መረጃ እያሰባሰበ ባለበት ወቅት ነው። በህዳር ወር አጋማሽ ላይ የዋይንን እስር ተከትሎ በተቃዋሚ ደጋፊዎችና በጸጥታ አስከባሪ አባላት መካከል በተነሳ ግጭት 56 ሰዎች መገደላቸው ይታወሳል። ተቺዎችም የዩጋንዳ መንግስት በተለይ በምርጫው ዙሪያ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶችንና አመራሮችን ኢላማ አርጎ እያጠቃ እንደሆነ ይናገራሉ። በዩጋንዳ የፕሬዝዳንታዊ ምርጫ እንደ አውሮፓውያን አቆጣጠር በያዝነው ዓመት በጥር 14 ይካሄዳል። በሃሊማ ኢቱሊማ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ዜና እረፍት። የኢትዮጵያ የህዝብ ተወካዮች ምክር ቤት አባል የነበሩት ዶክተር አድሃና ኃይለ ባደረባቸው ህመም ምክንያት በተወለዱ በሰባ ዓመታቸው በሞት መለየታቸውን ቤተሰባቸው ገልጸዋል። ዶክተር አድሃና የህዝብ ተወካዮች አባል በመሆን ሲያገለግሉ እንደነበሩና በምክር ቤቱ የህወሓት ተወካዮች ምክር ቤቱን ትተው ከመውጣታቸው በፊት በህመም እረፍት ላይ ቆይተው ማረፋቸውን ቤተሰባቸው አስታውቋል። ዶክተር አድሃና ቀደም ሲል የኢትዮጵያ የትምህርት ሚኒስቴር ምክትል ሚኒስትር፣ የትግራይ ትምህርት ቢሮ ኃላፊም በመሆን አገልግለዋል። በአዲስ አበባ ዩኒቨርሲቲ የታሪክ አስተማሪነትም ረጅም ዓመት እንዳገለገሉ ተገልጿል። የቀብር ስነ ስርዓታቸው ቤተሰቦቻቸውና ወዳጆቻቸው በተገኙበት በአዲስ አበባ ባለፈው ሳምንት አርብ መፈጸሙን የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ከቤተሰቦቻቸው ያገኘውን መረጃ ጠቅሶ አድርሶናል። ለመጽሔት ክፍለ ጊዜ የተሰናዱ ዘገባዎቻችንን በዚሁ አጠናቀናል። ወደ ሁለተኛው የዝግጅታችን አጋማሽ ከመሻገራችን አስቀድሞ አንድ የፕሮግራም ማሳሰቢያ አለን። የአሜሪካ ድምፅ ራዲዮ የትግርኛ አገልግሎት ከነገ ቅዳሜ ጀምሮ በአድማጮች ጥያቄና መልስ መልክ የሚቀርብ አዲስ ፕሮግራም ይጀምራል። የትግርኛ አገልግሎት አድማጮች በቀጥታ ለእንግዶች ጥያቄ ማቅረብ የሚችሉበት ፕሮግራም ይሆናል። ለነገ ቅዳሜና ለተነጎዲያ እሁድ ዶክተር ገላውዲዮስ አርአያና አቶ ግደይ ዘርአይ ጽዮንን በእንግድነት ያቀርባል። ፕሮግራሙ ነገ በኢትዮጵያ ሰዓት አቆጣጠር የአማርኛ ፕሮግራም እንዳበቃ ከምሽቱ 4 ሰዓት ጀምሮ ይቀርባል። የቪኦኤ የትግርኛ ዝግጅት ክፍል ፕሮግራሙን እንድትከታተሉ ከወዲሁ ይጋብዛችኋል። ክብራትና ክብራን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ በቀጥታ የሚተላለፈውን የአርብ ምሽት ፕሮግራማችንን ነው። ዝግጅቶቻችንን አሃዱ ሬዲዮ 94.3 ላይም በቀጥታ ለማግኘት ትችላላችሁ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ብላችሁ በቀጥታ ልታገኙን ትችላላችሁ። አሁን ለሁለተኛው አጋማሽ ወደ ተቀናበሩት ዝግጅቶች እንለፍ። በማይካድራ ጥቃት ቤተሰቦቻቸውን ያጡ ተጎጂዎች ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውንና ትኩረት መነፈጋቸውን ገለጹ። ነዋሪዎቹ አሁንም ዋስትና እንደማይሰማቸው ለቪኦኤ አመልክተዋል። ሰሞኑን በአካባቢው ተዘዋውሮ የተመለከተውና ነዋሪዎችን ያነጋገረው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አስተላልፏል።
የማይካድራ ከተማ ነዋሪ የሆኑት አቶ መኮንን ጌታቸው ከተማይቱ ውስጥና በአካባቢው ተፈጸመው ጥቃት የአእምሮ ጠባሳ እንዳሳረፈባቸው ይናገራሉ። አባታቸው እንደተገደሉባቸውና የማይካድራን ጥቃት በዋናነት ሲመሩ ነበር ያሏቸውን ሰዎች እንዲሁም ጥቅምት 30 2013 ዓ.ም ከቀኑ 9 ሰዓት ገደማ በጀመረው ጥቃት በአንድ ጀንበር በመቶዎች የሚቆጠሩ ሰላማዊ ሰዎች መጨፍጨፋቸውንና አስክሬኖቻቸው በወል መቃብሮች እንዲያርፉ የተደረጉትንም እንደሚያውቋቸው አቶ መኮንን ተናግረዋል።
በቀኑ ጀምሬ እስከ መጨረሻው ድረስ ስሬሳ እስከማንሳት ድረስ አብሬዚ ማይካድራ አልወጣሁም ነበርኩ። የሟቹም የገዳዮቹም ሲገሉ ሰዎችም በዚህ በአካባቢያችን በቦታችን በቦሌ አካባቢ ነበር ሰፈራችን። ቁመንም እኛም ራሳችን ስንከላከል ነው ያደርነው። እዚህ ሰገብሮ የምታዩ ወደ 67 ሰው አንዱ እጁ የተቆረጠ ከዚህ የበለጠ ማሰቃቂ ግድያ አለ? ግድያው ከቤት ውስጥ ሴት ልጅና ህፃኖቿ ሁለት ህፃን ልጅ ይዛ ከውስጥ ቤንዚን አርከፍክፈው ከነባሏ አስረው በቤንዚን ተቃጥለው የሞቱ ሰዎችም አሉን። ቤተክርስቲያኑ ብትሄድም ደግሞ ከአንድ መቃብር 9 ሰው ጠቅላላ እስከ 670 የሚሆኑ የተቀበራል። እዚህ ቤተክርስቲያኑ አሁን አርጋዊ ቤተክርስቲያን አሉ። በቃ ብዙ በደል ፈጽሞብናል።
ጅምላ ተቀበሉ ሰዎች ውስጥ የምታውቃቸው አለ? በስም በመልክ
እንዴ? እዚህ አብረው የሚኖሩ ሴቶች አሉ። አሁን ለምሳሌ እቺ ተቃጠለች ያልኩት ሴትዮ የማውቃት የበረሃ ሰራተኞች አብረውን በረሃ የሚሰሩ ሰራተኞች አሉ። ቀስናያቸው ራሱ የደነገጥና ማለት ነው። ትምህርቴን ሳልማር መሀል ላይ ቀርቻለሁ። ወንድሜ ላይ ወገኔ ስንት ወንድ ወገኖች አልቀዋል። ቤትን ንብረቴን ቀምተው አባቴን የ13 ዓመት ልጅ አሁን ትምህርት ተምር ደረጃ ምድርሰው የትራክተር ሹፌር ነው የኖርኩት። በጣም አሰቃቂ ነገር ተብድያለሁ። እኔ እንኳን ነገር በጣም አሰቃቂ ነገር ነው። ብዙ ወንድሞቻችን ሜዳ ላይ ቀረቡ።
ከኔ ቤት ብቻ 6 ሰዎች ተገድለውብኛል የሚሉት አቶ ሞላ አበበ ደግሞ ለብዙ ጉዳት ተዳርገናል፣ የደረሰብን የልብ ስብራት ግን ከምንም በላይ ያማል ብሏል።
መጀመሪያ እንዳልኩ እዛ ላይ አንድ ገላጋ የሚባል ልጅ ገደሉት። ከዛ በቀጠለው የእሷን ባል ይሄ አየነው የሚባል እዚህ ላይ ገደሉ። ከዛ በሻገር ወደዚህ መጡ። ይህን ገደሉ እየጨረሱ እየጨረሱ ደግሞ እዚህ መጡና ይሄን እዚህ ብርሃኑ የሚባል የዚህ ልጅ ባለቤት ነበር፣ እሱን መቱት። ሁለት ሶስት ራሱን ከዚህ ላይ ጣሉት። በቃ እዛ በቃ እያደንክ በለው ነው እየገደሉ ከዚህ ቤት መጡ። እኔ ቤት ሲመጡ ክፈት አሉኝ። ከፈትኩ። ስከፍት ወደ 10 የሚሆኑ ሰዎች እኔ ቤት ተጠልለው ነበር። አሁን አንተን አልፈለግንህም አሉኝ። የምንፈልጋቸው ግን እነሱን ነው አሉኝ። አሁን እያወጡ በቃ ስድስቱ እዛ ላይ በቃ እንከባለሏቸው፣ አምስቱን እዛ ገደሏቸው። እንደገና እነሱ አምስቱ እዛው ገድለዋቸው ሲሄዱ ሌሎች ደግሞ እንደገና ስከሩ በኋላ በስተጀርባ መጥተው ከቤት አልጋ ስር አወጡ። አንዱ ደግሞ ገደሉት። እዛ ህንትም ሳብቶ በፋስ በቃ ቀጥታ እዚህ ጭንቅላቱ እስከሚሰነጠቅ መቱት። ስድስት ሰው ነው የሞተ እኔ ቤት። እና የዛን ጊዜ የነበረው ድርጊት አረመኔ ድርጊት ነው። ደግሞ ሰዎቹ የምናውቃቸው አብረን የበላን የጠጣን አጠቃላይ እኛ ጋር እንግዲህ ቢያንስ ከአርባ ዓመት በላይ እነሱ ጋር ተቀምጠናል። ከዚህ ይሄ ያርጉኝ ብለህ አታስብም። ግን እኔንም ያተረፈኝ እንደ አጋጣሚ አንድ መቼም ከብስል ጥሬ አይጠፋምና አንድ መጣና ሲያይ እሱ ሌሎች ሊመቱ እንደ ሲሉ ተውት ተውት እንዳትመጣ ይሄ አባ ሞላ እኮ እንዳትመቱት አለ። በቃ ጥሎኝ ሄዱ።
የተፈጸመን ሁሉ ያዩና የሰሙ ሴቶችና ህጻናት ከዛ ጊዜ ወዲህ ሰላም አጠዋል፣ እንቅልፍም የላቸውም ነው ያሉት። እነዚህ ቤተሰቦቻቸውን ያጡ የማይካድራ ጥቃት ተጎጂዎች ከስነ ልቦና ጉዳት በተጨማሪ በማህበራዊና ኢኮኖሚያዊ ቀውስ ላይ መውደቃቸውን ተናግረዋል። ይህ ሁሉ በደል ቢደርስብንም የጠየቀንም አካል የለም ይላሉም።
አሁን እኮ ልጆቻችን ሴቶቻችን በቃ በጣም ከፍተኛ ችግር ያለባቸው እንዴት ብትለኝ ሴባን ነው የሚያድሩት። ምክንያቱም መጥፎ ነገር ስላዩ መጥፎ እንትን ስለተቀረጠ ሀንገላቸው እሱ ነው የሚታያቸው አሁን። እና መንግስት ደግሞ ያንን አይዟችሁ እንትን ማለት ነበረበት፣ ግን አለ የለም በፍጹም። ያው አንዳንድ አመራር መጣ ሁላል ሌላ እንትን አድርጎ የሚሄድ እንጂ ህዝብን የሚያረጋጋ ህዝብን እንትን የሚሰብ የሚግር የሚተክል ነገር እስካሁን አላየንም። ይሄ ግን ለምንድን ነው?
ከተጎጂዎቹ ውስጥ ወይዘሮ ሀገሬ ሞገሳ አንዷ ስትሆን ባሏ እንደተገደለባትና እያየች ቤቷን እንዳቃጠሉባት የተገደለባትንም የባሏን አስከሬን እየነደደ በነበረው ቤት ውስጥ ጥለው እንዳቃጠሉባትም ትናገራለች።
አብይ የሚባሉ ውጣ ያሉ ሲሉት ሲጨንቀው ወጣ። ሲወጣ ያው ምንሻ ቆሟል። ያው ምንሻው ውጥት እንዳለ በጥይት ብሎ ገደለው። ከገደለ በኋላ ቤቱን እሳት ለቀቁበት። ቤቴም ንብረቴም እንዳለ ባለቤቴም እንዳለ እሳት ነው የለቀቁብን። እኔም እዛው እሳት ትረር ብለው እኔንም እዛው እሳት ነው የለቀቁብኝ። ውስጥ መኖሬን አይተውኛል። ከዛም በኋላ ኑሮ አይደለም የምኖረው፣ መሞት ይሻል ነበር። ኑሮ አይደለም የምኖረው፣ ኑሮ አይደለም
የተሻለ ነገር ማሰብ እንደሚያስቸግራቸውም አገሬ መኮንና እንደ እርሷ ሁሉ ባለቤታቸው የተገደሉባቸው ወይዘሮ ሳራ ታደለ ገልጧል። አሁንም የደህንነት ዋስትና እንደማይሰማቸውም ጠቁመዋል።
ባሌ የለም፣ ንብረቴም የለም፣ ገለውታል። ጫካ ላይ ነው ያለ። እስካሁን ቤተሰቡም አልተቀበረም።
የት ነው?
ታሸ ጫካ ነው ያለ። ዝም ብሎ አፈር ነው ለብሶ ያለ። ተቆፍሮም አልተቀበረም። አራስ ነኝ። መሄጃም የለኝ፣ መጠጊያም የለኝ። እየዞርኩ ነው ያለሁ። ንብረቴም የለም፣ ቤትም የለኝ፣ ወገንም የለኝ። እንዴት እንደምኖረው ብረት።
ይህንን ያዩ ህጻናት መደንገጣቸውና መፍራታቸውን ለቪኦኤ አስረድቷል። በጸሎት አብድና መብርሃቱ ማርኮ እንዲህ ብለዋል።
ሰው ሲሞት እኛም በጣም ፈርተን ነበር። በቃ ቤታችን ነው ቁጭ፣ ወደ ውጭ ምናምን መንቀሳቀስ።
ለምን ፈራችሁ?
በቃ ፈርተን ለእኛም እንዳይገድሉን ብለን ሁላችንም ፈርተን ነበር። ሰውም የሞተ ነበር። አሁን ተሽሏል፣ ምንም የለም።
ሶስት ሰዎች ገለው ጨፍጭፈው አንተ አማራ ነው ብለው በሽጉጥ ነው ያሉ። ያን መስታወቂያ ሳዩት ይህ አማራ ነው ብለው በሽጉጥ ብሎ እሱ በኋላ አንደኛ አገኙ። ሁለተኛ እሱ በኋላ ከላይ ሶስት ሰው ደልድሎ ነው ያስገባል። በመንገድ ላይ ሁለት ነው ይሄዱ። እንኳን ይህን ጊዜስ በመፈጠር በጣም ነው ቆጨኝ። ማታ ማታ ሲተኛ ያን ሰዎች ነው የምታያቸው። ይቆጫል፣ ትናደዳለ። ለምን ተፈጠርኩ ለምንትቆጫ።
ጥቃቱ፣ ግድያው፣ ጉዳቱና ውድመቱ እንዲሁም ጠቅላላ ድርጊቱና ውጤቱ ግፍና ጭካኔ የተሞላበት በሲቪሎች ላይ የተፈጸመ ጭፍጨፋ፣ በስብና ላይ የተፈጸመ ወንጀልና የጦር ወንጀል ሊሆን ይችላል ብሎታል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰማኮም። ኢሰማኮና አምነስቲ ኢንተርናሽናል በአነስተኛ ግምት ቁጥራቸው 600 የሚደርሱ ሰዎች የተገደሉ መሆኑና ትክክለኛው ቁጥር ከዚህ ሊበልጥም እንደሚችል ያመለከቱ ሲሆን ነዋሪዎቹ ግን ቁጥሩ ከ700 በላይ እንደሚሆን ይናገራሉ።
ቋንቋን መሰረት ያደረገ ያው ህዝቡ በብዛት ያው ተጨፍጭፏል፣ ታርዷል። በገጀራ በቆንጨራ ይሁን በተገኘው በመጥረቢያ በቃ ህዝቡን እንዳለ የቀን ሰራተኛውም ሆነ ነዋሪውን በጣም ነው እንትን ያሉት። በእኛ በቁጥር የምናውቃቸው ከ704 በላይ በቁጥር በመረጃ የተያዘ አለ። እዛ በላይ ግን በየበረሃውም በየምኑ የሚወደቀ ግን ከ1000 በላይ ነው የሚባለው። ግን መረጃ እስከ የተጠናከረው ከ704 በላይ መጠናከሩን አውቃለሁ።
ህዳር 15 2013 ዓ.ም በወጣው ሪፖርት የማይካርዳ የሲቪል ሰዎች ጭፍጨፋ የግፍና የጭካኔ ወንጀል ነው ብሏል። የተጎዱትን ማቋቋምና የአጥፊዎችን ተጠያቂነት ማረጋገጥ ይገባልም በማለት አሳስቧል። የተጎዱ ሰዎችና አካባቢዎችን መልሶ ከማቋቋምና ከመጠገን በተጨማሪ በዚህ ከባድ የሰብአዊ መብቶች ወንጀል በቀጥታም ሆነ በተዘዋዋሪ መንገድ የተሳተፉ በየደረጃው ያሉ ጥፋተኞችን በህግ ፊት ተጠያቂ ማድረግ ያስፈልጋል ብለዋል የኢሰማኮ ዋና ኮሚሽነር ዳንኤል በቀሌ። የተጎጂ ቤተሰብ አባላትን በአጽንኦት እየጠየቁ ያሉት ይህንኑ ነው።
እነዚህ መጥፎ አድራጊዎች መንግስታችን በሄዱበት ቦታ አምጥቶ ለህግ ካላቀረባቸው የህዝባችን ሰላምና ኑሮ አይደለም። ከእንግዲህ እነዚህ መጥፎ አድርገው አሁን ተጠግቶ ያሉ ሱዳን፣ በሌላም ቦታ ያሉትን መንግስት አስቸኳይ እርምጃ የትም ቦታ ሳይንቀሳቀሱ አሁን በፍጥነት እነሱን አምጥቶ ለህዝብ ማሳየት እነዚህ የሞቱት ወንድሞቻችን የፈጸሙት በሲቪል ብቻ ሳይሆን በመከላከያ ላይ የፈጸሙት ግፍም በጣም አሰቃቂ ነው።
በማይካድራና በአካባቢ የተፈጸመው ጥፋት በገለልተኛ አካል እንዲጣራ ውንጀላው ያነጣጠረበትን ህወሓትን ጨምሮ በርካታ የሀገር ውስጥና ዓለም አቀፍ ተቋማት እየጎተጎቱ ናቸው። ሰሞኑን በማይካድራ ከተማ ለሁለት ተከታታይ ቀናት ቆይቻለሁኝ። የነዋሪዎቹን ሰቀቀንና ብሶት ለመታዘብም ችያለሁኝ። ከተማዋ ዛሬም ከህመሟ አላገገመችም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ናታንን ለዘገባው እናመሰግናለን። በሌላ በኩል ከጦርነቱ ማግስት ጀምሮ ማንነትን የለየ ትንኮሳና ዘረፋ በሁመራ ከተማና ጦርነቱ በነበረባቸው ከተሞች እየተፈጸመ ነው ሲሉ አንዳንድ የከተማይቱ ነዋሪ የሆኑ የትግራይ ብሔር ተወላጆች ያሰሙትን ብሶት ከትናንት በስቲያ ረቡዕ ምሽት ስርጭታችን ላይ አስደምጠናችኋል። ነዋሪዎቹ አብዛኛዎቹ ወንዶችና ወጣቶች የሆኑ የትግራይ ብሔር አባላት ከተማይቱን ለቀው ወደ ሱዳን መሰደዳቸውንና ወደ ማዕከላዊ ትግራይ መሄዳቸውን ገልጸው ከጦርነቱ መልስ ለቤተሰብና ለማህበራዊ ቀውስ እንዲሁም ለረሃብ እየተጋለጡ መሆናቸውን ተናግረዋል። በህወሓት ሲፈጸሙ የነበሩ ስህተቶች አሁንም እየተደገሙ ናቸው ሲሉ አካባቢውን ተዘዋውሮ የተመለከተው ሪፖርተራችን ዮናታን ዘብዲዮስ ያነጋገራቸው የዳንሻ ከተማ ነዋሪዎች ያቀረቡትን ስሞታም አሰምተናል። የሁመራ ከተማ ጊዜያዊ አስተዳደር የሰላምና ደህንነት ዘርፍ አስተባባሪ፣ መከላከያ ሰራዊቱና የአማራ ልዩ ኃይል ከተማውን ከተቆጣጠሩ በኋላ የዘረፋ ወንጀል መቆሙን ተናግረው መንግስት የዜጎችን ደህንነት ለመጠበቅ እየሰራ እንደሆነ ማመልከታቸውን መዘገባችን ይታወሳል። ቀጣዩ የአርብ ምሽት ዝግጅታችን ዩናይትድ ስቴትስን የሚመለከት ነው። የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን እጅግ አጨቃጫቂ የሆኑትን የፕሬዚደንት ዶናልድ ትራምፕን የኢሚግሬሽን ፖሊሲዎች በፍጥነት ይቀለብሳሉ ተብሎ ይጠበቃል። የአሜሪካ ድምፅ የኢሚግሬሽን ጉዳይ ዘጋቢ ኤለን ባሮስ ባይደን ስደተኞችን፣ ጥገኝነት ጠያቂዎችንና በልጅነታቸው አሜሪካ የገቡትን አስመልክቶ የሚኖራቸውን ፖሊሲ ተመልክታለች። አዳነች ፍስሐዬ ታቀርበዋለች።
የጉዞ እገዳዎች፣ በጥገኝነትና በስደተኞች ላይ የሚደረገው ገደብ፣ ቤተሰብን መነጣጠል፣ ከቤተሰቦቻቸው ጋር በልጅነታቸው አሜሪካ የገቡትን ልጆች በሚመለከት የተሸኙ ፕሬዚደንት ትራምፕ የኢሚግሬሽን ፖሊሲዎችን ነው ጆ ባይደን ለመቀልበስ ቃል የገቡት። ተንታኞች እንደሚሉት ተመራጩ ፕሬዚደንት እነዚህ ፖሊሲዎችን ለመሻር ያላቸውን ፕሬዚዳንታዊ ስልጣን ይጠቀማሉ። የኢሚግሬሽን ጉዳይ ፕሮፌሰር ሞሪን ስዊኒ ያብራራሉ።
ፕሬዚዳንት ትራምፕ በራሳቸው ትዕዛዝ ያከናወኗቸውን ሁሉ ባይደን ልክ እሳቸው እንዳደረጉት በትዕዛዝ ሊሽሯቸው ይችላሉ። ለምሳሌ የጉዞ እገዳው እንደሚነሳ ጠብቃለሁ። በስደተኞች ላይ የተጣለው ገደብ ወዲያውኑ የሚነሳ ይመስለኛል። ፕሬዚዳንቱ ባላቸው ስልጣን መሰረት ይህንን ሊያደርጉ ይችላሉ።
ፕሬዚደንት ትራምፕ በልጅነታቸው አሜሪካ ለመጡት ልጆች የተሰጠውን በሀገሪቱ የመቆየት መብት ለማስቀረት ያደረጉት ጥረት በአራት ዓመታቱ የስልጣናቸው ጊዜ ሰፊ ተቃውሞ ሲያስነሳ ቆይቷል። በኦባማ አስተዳደር ወቅት የነበረው ፕሮግራም በልጅነታቸው ካለ ሕጋዊ ፈቃድ አሜሪካ የገቡት ልጆች ከሀገሪቱ እንዳይባረሩ ከለላ ይሰጣል። ትራምፕ ግን ፕሮግራሙ ሕገወጥ የሆነ ምህረት የማድረግ ያህል ነው ሲሉ ተቃውመውታል። የሀገሪቱ ምክር ቤት በሕግ ካጸደቀው ግን ልረዳቸው እችላለሁ ብለዋል።
I have a love for these people and hopefully now Congress
ለነዚህ ሰዎች ፍቅር አለኝ። የአገሪቱ ምክር ቤት በተገቢው መንገድ ይረዳቸዋል የሚል ተስፋ አለኝ።
ነገር ግን ምክር ቤት አላጸደቀውም። የፕሮግራሙ ጉዳይም በፍርድ ቤቶች ሲንከራተት ቆይቷል። ስለ ጉዳዩ በቅርቡ የተሰማው የፍርድ ቤት ብይን የዩናይትድ ስቴትስ የኢሚግሬሽን አገልግሎቶች በኦባማ አስተዳደር ወቅት የነበረውን ፕሮግራም ሙሉ በሙሉ እንዲመልሱ በይኗል። ፕሮግራሙን የሚቃወሙት ግን ለፍርድ ማቅረቡን እንደሚቀጥሉ ተናግረዋል። ሌሎች የኢሚግሬሽን መመሪያዎችን ለማስወገድ ጊዜ መውሰዱ እንደማይቀር ፕሮፌሰር ሞሪን ስዊኒ ጠቁመዋል።
በግልጽ ልለው የምፈልገው ነገር ፍልሰተኞቹ እዚህ አገር ውስጥ መግባት የሚችሉ መሆናቸውን ነው።
ትራምፕ ከሜክሲኮ ጋር የሚዋሰነውን ድንበር በመቆጣጠር ሕጋዊ ፈቃድ የሌላቸውን ፍልሰተኞች ለማስቆም ሲሉ የፍልሰተኞች ጥበቃ ፕሮቶኮል የሚል ደንብ ፈጥረዋል። በዚህ ደንብ መሰረት ፍልሰተኞች ዩናይትድ ስቴትስ ለመግባት በሀገሪቱ ፍርድ ቤት እስከሚቀርቡበት ጊዜ ድረስ በሜክሲኮ የድንበር ከተሞች ሆነው እንዲጠባበቁ ያዛል። ጠበብት እንደሚሉት ታዲያ ይህን ደንብ አስቀርቶ የጥገኝነት ዋስትና ለመመለስ የሚደረገው ጥረት ይበልጥ ከባድ ይሆናል። የፕሬዚደንት ትራምፕ ደጋፊዎች ለውጥ ማድረግ አስፈላጊ ነበር ይላሉ። በሄሪቴጅ ተቋም የጥናት ስራ ላይ የተሰማሩት ሎሪ ራይስ
What the Trump administration tried to do is get back to our original intent, congressional intent.
የትራምፕ አስተዳደር ለማድረግ የሞከረው ወደ ምክር ቤታዊ አሰራር መመለስ ነው። እነዚህ ፕሮግራሞች ሁሉ በምክር ቤቱ በኩል እንዲሰሩ ማለት ነው። አስተዳደሩ ይህን ሁሉ ሲያደርግ እዚህ ላይ በማተኮር ነው።
የስደተኞች ወደ ዩናይትድ ስቴትስ መግባት ፕሮግራም በትራምፕ ጊዜ ታይቶ በማይታወቅ መልኩ ቀንሷል። ባይደን ግን የስደተኞቹ ጣሪያ ወደ 125,000 ከፍ ለማድረግ ቃል ገብተዋል። ተንታኞች ግን ገና ብዙ መሰራት ያለባቸው ነገሮች አሉ ይላሉ። በጆርጅ ሜሰን ዩኒቨርሲቲ የኢሚግሬሽን ጥናት የሚሰሩት ሚሼል ወስሌ
In many cases, the agencies responsible for refugee resettlement have been
ስደተኞችን ተቀብለው በማስፈር ስራ ተሰማርተው የነበሩ አገልግሎቶች ተራቁተዋል። በአሁን ወቅት እዛ ይሰሩ የነበሩት ሰዎች በሌላ ስራ ላይ ተሰማርተዋል። ስደተኞችን ለረጅም ጊዜ ሳንቀበል ስለቆየን ብዙ ሰዎች ስራውን ትተው ሄደዋል። ስለሆነም እነዚህን አገልግሎቶች መልሰን በመገንባት ከበፊቱ ይበልጥ ጠንካራና የተሻሉ እንዲሆኑ ማድረግ ይገባናል።
ያም ሆኖ ግን ዓለም አቀፉ የኮሮና ቫይረስ ወረርሽኝ በሀገሪቱ በርትቶ የብዙ ሰዎችን ህይወት እየቀጠፈና ኢኮኖሚውን እያደቀቀ ባለበት በአሁኑ ወቅት የኢሚግሬሽን ጉዳይ የባይደን ቀዳሚ አጀንዳ ሊሆን እንደማይችል ተንታኞች ያስገነዝባሉ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
መላ ዓለም ቻይና አሁን የያዘችውን ጎዳና ለመረዳት ረጅም ጊዜ ወስዶበታል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በጆርጂያ የቴክኖሎጂ ተቋም ባደረጉት ንግግር ጠቁመዋል ይላል የዛሬው ርዕሰ አንቀጽ። ሀተታውን ሲጀምር ብዙዎች ከቻይና ጋር በመስራትና በመናገድ ውሎ አድሮ ኮሚኒስት ፓርቲው የፖለቲካና የኢኮኖሚ ነጻነትን ይቀበላል፣ በዓለም ዙሪያ በነጻነት ላይ ያነሳ አደጋ ይደቅናል የሚል እምነት ነበራቸው ብለዋል ፖምፔዮ።
Instead, the Chinese Communists used the wealth that was created by this to tighten their grip on power over the Chinese people and to build a high-tech.
ይልቁንስ የቻይና ኮሙኒስቶች በዚህ ያገኙትን ሀብት በአገሪቱ ህዝብ ላይ ያላቸውን ስልጣን ለማጠናከር ተጠቅመውበታል። ዓለም ከዚህ ቀደም አይቶት በማያውቅ መልኩ በከፍተኛ ቴክኖሎጂ የታገዘ ጨቋኝ መንግስት ለመመስረት ተጠቅመውበታል።
ማይክ ፖምፔዮ አያይዘውም የቻይና ኮሙኒስት ፓርቲ ምንጊዜም ቢሆን ከአሜሪካ የፈጠራ ስራ ጋር መወዳደር እንደማይችል ያውቃል። የቻይና ኮሙኒስት ፓርቲ የምርምር ጥናቶችን ለመስረቅና በገንዘብ አቅርቦት ተጽዕኖ ለማሳደር ሲል በአሜሪካ ኮሌጆች የሚንቀሳቀሰውም ለዚህ ነው ብለዋል።
The CCP pays them what is for them a fortune to do research related to their current fields for or in China.
ብዙ በአሜሪካ ግብር ከፋዮች ገንዘብ ጥናት የሚያካሂዱ አሜሪካውያን ምሁራን አሉ። ከጥናቶቹም ወደ ቻይና ኮሙኒስት ፓርቲ የክህሎት ምልመላ ፕሮግራም የሚገቡ አሉ። የቻይና ኮሙኒስት ፓርቲ ከሙያቸው ጋር በተያያዘ ጥናት እንዲያካሂዱ ብዙ ገንዘብ ይከፍሏቸዋል። ከምሁራኑ ዕውቀት የተገኙትን ጥናቶች ታዲያ ወታደራዊ ጥንካሬን ለመገንባት ይጠቀሙበታል።
አንዳንድ በኮሌጆች የቻይና ኮሙኒስት ፓርቲ ዋና ሰለባ የሚሆኑት ንጹሃን ቻይናውያን ናቸው። አንዳንድ በአሜሪካ ዩኒቨርሲቲዎች የሚማሩ ቻይናውያን በፍርሃት ይኖራሉ። የሀገራቸው ኮሙኒስት ፓርቲ የማይፈልጋቸው ነገሮች ከተናገሩ ቻይና ያሉት ቤተሰቦቻቸው ሊመረመሩ ይችላሉ የሚል ፍርሃት አላቸው ይላል ርዕሰ አንቀጹ። የውጭ ጉዳይ ሚኒስትር ፖምፔዮ አያይዘውም ተመራማሪዎች የማጭበርበርና የስርቆት ተግባርን በንቃት እንዲከታተሉ፣ ጥናት ለማካሄድ ከቻይና ኮሙኒስት ፓርቲ ገንዘብ እንዳይቀበሉ መክረዋል። ይህ ጨካኝ መንግስት የፈጠራ አቅማችንን እንዲሰርቅ አንፈቅድም ብለዋል። ወታደራዊ ኃይሉን እንዲያጎላብት፣ የህዝባችንን አመለካከት እንዲበክል፣ ተቋሞቻችን ተግባሩን እንዲሸፋፍኑለት በገንዘብ መግዛትን አንፈቅድም ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። የአሜሪካ ዩኒቨርሲቲ አስተዳዳሪዎች የኮንፊሽስ ተቋማትን እንዲዘጉ፣ በዩኒቨርሲቲ ካምፓሶች ያሉት በቻይና ኮሚኒስት ፓርቲ የሚደገፉ የተማሪዎች ቡድኖች የተባሉ በካምፓሶች የሚያደርጉትን ነገር እንዲመረምሩ ማይክ ፖምፔዮ ጥሪ አድርገዋል። ቀጥለውም የውጭ ጉዳይ ሚኒስትሩ አሜሪካውያን ተማሪዎች በካምፓሶቻቸው ለራሳቸውና ለቻይናውያን ተማሪዎች የመናገር ነጻነት በድፍረት መቆም አለባቸው ብለዋል። ለትምህርት ቤቶቻችንና ለቆሙለት ዓላማ ለመከላከል የነጻነት አርማን በማንሳት እንግፋ ብለዋል ፖምፔዮ። ብሔራዊ ጸጥታችንን የቻይና ኮሚኒስት ፓርቲ ከደቀነው አደጋ ለመከላከል ይረዳል በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ 3 ሰዓት እስካሁን 4 ሰዓት ሲተላለፍ የቆየው የአርብ ምሽት ፕሮግራማችን እዚህ ላይ ተጠናቀቀ። በፕሮግራሙ አዘጋጅ በሶሎሞን አባተና በመላ ባልደረቦቻችን ስም በዚሁ እንሰናበታችኋለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። አዲሱን 2021 ዓመተ ምህረትን እየተቀበላችሁ ላላችሁ አድማጮቻችን ዘመኑ የሰላም የደስታ እና አብዝቶም የጤና እንዲሆንላችሁ እንመኛለን። በሰላም እደሩ።